የባለብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። በዛሬው ጋቢና መሰናዷችን በሳምንቱ ከቀረቡላችሁ ዘገባዎች መካከል የተወሰኑትን በድጋሚ እናስደምጣችኋለን። አብታሙ ስዩም አብሬያችሁ አመሻለሁ። በሳምንቱ ውስጥ አበይት ጉዳዮች ሆነው ካለፉት መካከል አንዱ የሲዳማ ዞን የኢትዮጵያ ስረኛ ክልል የመሆን ያለመሆን ጉዳይ የሚወሰንበት ህዝበ ውሳኔ ጉዳይ ነው። ድምጻቸውን ለመስጠት የወጡ ነዋሪዎችን ሐሳብ አካፍለናችሁ ነበር። ምርጫው በሰላም መጠናቀቁን በተመለከተ ዮናታን ዘብዲዮስ የላከልንን ዘገባ በድጋሚ እናስደምጣችሁ።
የሲዳማ ዞን ዋና አስተዳዳሪም አቶ ደስታ ለደሞ የሲዳማ ውሳኔ ህዝብ ሰላማዊ፣ ዲሞክራሲያዊና ፍትሃዊ ሆኖ ተጠናቋል ብሏል። የሲዳማ ህዝብ በክልል ለመደራጀት ለዘመናት ትግል ቢያደርግም ከዚህ በፊት የነበሩ መሪዎች ባሳደሩት ጫና ተከልክሎ ከመቆየቱም በላይ አላስፈላጊ ዋጋ መከፈሉን ጠቅሷል።
እጅግ ሰላማዊ፣ ዲሞክራሲያዊ እና ፍትሃዊ መጠናቀቁ የሰለጠነ ዲሞክራሲያዊ ፍኩክር በአገራችን ማድረግ እንደሚቻል ለዓለም ህዝቦች ያሳየ ክስተት ነው ብሎ መውሰድ ይቻላል። አገራችንም በዚህ ዓመት መጨረሻ ላይ ለምታዘጋጀው አገራዊ ምርጫ ያሁኑ ተመክሮ በተሳካ ሁኔታ ምርጫውን ማጠናቀቅ እንደምንችል ያሳያል።
አሁን በአገሪቱ ውስጥ አለ ባሉት ለውጥ የተገኘው እድል መሆኑን ገልጠው በዞኑ መንግስትና በሲዳማ ህዝብ ስም ጠቅላይ ሚኒስትር አብይ አህመድን አመስግነዋል።
የሀገራችን የለውጥ መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተከማመሩ ችግሮችን በመፍታት አገራችንን ወደ ተሻለ ብልጽግና ጎዳና እያመሩ መሆናቸው በቅርብ ጊዜ በዓለም መድረክ የሰላም ሽልማት ጭምር በመቀበል ያረጋገጡ ቢሆንም ከኛ ከሲዳማ ህዝብ አንጻርም የቆየ ጥያቄን በሚፈታ መልኩ በሳል አመራር በመስጠት ህዝበ ውሳኔው እንዲዘጋጅና በዲሞክራሲያዊና በሰለጠነ አግባብ መፎካከር እንድንችል የህዝቦች ጥያቄ በሰላማዊ መንገድ እንዲፈታ ላበረከቱት አስተዋጽኦ በሲዳማ ህዝብና በአስተዳደሩ ስም ላመሰግናቸው እወዳለሁ።
በውሳኔ ህዝብ ውጤት መሰረት ሲዳማ ክልል ሆኖ የሚደራጅ ከሆነ በአዲሱ የመደመር ፖለቲካ አስተሳሰብና በብልጽግና ፓርቲ እንደሚመራም ገልጠዋል።
የሲዳማ ህዝብም በክልል ከተደራጀ በኋላ የሚኖረው የፖለቲካ ሚናውም ቢሆን በአዲስ መልክ ክልሉን መሰረት ያደረገ የክልላችን ህዝቦች ተጠቃሚ ሊያደርግ የሚችልና የሀገራችንንም የፖለቲካ ስነ ምህዳሩን ሊያሰፋና ሊያጠናክር በሚችል መልኩ የሚፈጸም ነው የሚሆነው። ስለዚህ ካሁኑ ነው ጀምረን በመደመር ሂሳብ በአገራችን የሚፈጠረው አዲሱ ፓርቲ አካል በመሆን በአዲሱ ክልላችን ቅርንጫፍ በመፍጠር አባሎቻችንን በዚህ ደረጃ ታቅፎ በሰፊው የሚታገሉበት በመሆኑ ግጥምጥሞሹ አዲስ ክልልና አዲስ የፖለቲካ ምህዳር በመሆኑ በጣም ደስ ይለናል። ለዚህም የሚጠበቅብን ነው የአገር ግንባታ ሚናችን በአግባቡ ለመወጣት ካሁኑ ነው የተዘጋጀ መሆናችንንም ጨምሬ መግለጽ እፈልጋለሁ።
ለሲዳማ ውሳኔ ህዝብ አስተዋጽኦ ላበረከቱ የህብረተሰብ ክፍሎች፣ ለጸጥታ ባለስልጣናትና ለባልድርሻ አካላት ሁሉ ምስጋና አቅርቧል። አቶ ደስታም ከህዝበ ውሳኔ በኋላ ያለው ሂደትም ሰላማዊ እንዲሆንም ከሚመለከታቸው ባለስልጣናት ጋር በቅንጅት የሚሰራ መሆኑን ተናግረው የአስተዳደሩ ቀጣይ ስራም የህዝብ ሰላምና አብሮነትን ማረጋገጥ መሆኑንም የዞኑ አስተዳዳሪ ዛሬ ረፋድ በሰጡት መግለጫ አስታውቀዋል።
የሲዳማ ህዝብና አብሮን የሚኖር ሁሉም ብሔሮችና ብሔረሰቦች በእኩልነት በልማቱ ስራ የሚሳተፉበት አንድነታቸውን የሚያጠናክሩበትና በጋራ ከአንድ ማዕድ በኩል የሚስተናገዱበት ተጠቃሚ የሚሆኑበት የፖለቲካና የአስተዳደር ስነ ምህዳር በመፍጠር በአንድነት ፊታችንን ወደ ልማት የምናዞርና እንግዲህ ህዝቡም በአመራሩ መሪነት በህዝብ ተሳታፊነትና ተፈጻሚነት በተጠቃሚ በሚያደርጉ ጉዳዮች ላይ በማተኮር የተለመደ ትብብሩን በማድረግ ሌት ተቀን እንዲተጋ በዚህ አጋጣሚ ጥሪዬን ማስተላለፍ ይፈልጋለሁ።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ጋቢና ቪኦኤ ይቀጥላል። በነገራችን ላይ አድማጮች በቅርብ ጊዜ ውስጥ ልዩ የመዝናኛ መርሃ ግብር ይዘን እንመጣለን። ወዳጅነታችን እንዲቀጥልም የቀደመ ግብዣችንን እናቀርባለን። የኢህአዴግ አባልና አጋር ድርጅቶቹ ውህደት ሌላ አበይት ጉዳይ ሆኖ ሰንብቷል። ጽዮን ግርማ ከዚህ ጋር በተያያዘ ከምሁራን ጋር ያደረገችውን ውይይት በመቀጠል አስደምጣችኋለሁ።
የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ተዋህዶ ብልጽግና ፓርቲ ለመሆን በሚያስችለው የፓርቲ ፕሮግራም ላይ ተወያይቶ ማጽደቁን ይፋ አድርጓል። የግንባሩ የሥራ አስፈጻሚ ኮሚቴ አባል አቶ ፈቃዱ ተሰማ ውይይት የተደረገባቸው ነጥቦች ለአሜሪካ ድምጽ ሲያስረዱም አዲሱ ብልጽግና ፓርቲ ህብረ ብሔራዊ ፌደራላዊና ዴሞክራሲያዊ ይሆናል ብለዋል። ፓርቲው ህገ መንግስቱንና የምርጫ ህጉን አክብሮ እንደሚዋሃድም ገልጸዋል። አካታች አገራዊ አንድነትና ብሔራዊ ማንነትን አጣምሮ የሚይዝና የቋንቋ ብዝህነትን የሚያረጋግጥ ነው ብለውታል። የምስራቅ አፍሪካ የፖሊሲ ጥናት ተቋም ምክትል ዳይሬክተርና የማህበራዊ ሳይንስ ተመራማሪ ሆኑት ዶክተር ብርሃኑ ሌንጄሶ ይህንን የአዲሱን ውህድ ፓርቲ ጉዞ በበጎ ይመለከቱታል።
አንኳር የሆኑ የኢህአዴግ ችግር መፍታት ይችላል የሚል እምነት አለ። እሱም አካታች ነው። ሁሉንም የኢትዮጵያን ብሔር ብሔረሰቦች ያቅፋል። እንደገና ደግሞ ፍትሐዊ ውክልና ይኖራል። ዲሞክራቲክ ሪፕሬዘንቴሽን ማለት ሪፕሬዘንታቲቭ ዲሞክራሲ ነው ኢትዮጵያ የምትከተለው። ግን 6 ሚሊዮን ህዝብ የሚወክለውን ፓርቲ ወደ 40 ሚሊዮን የሚጠቃውን ህዝብ የሚወክለው ፓርቲ በኩል ቁጥር መወከሉ ኢፍትሐዊ ነው እና ፍትሐዊነቱንም እናመጣለን የሚለውን ነገር በእጅጉ አጉልቶ ለማሳየት ሞክሯል። በመግለጫቸውም በተለያየ የሰጡት ትንተና ላይም ይሄ ነገር ሲነሳ ያለው ይሄን ሁለቱም ማሻሻሉ ባይተሰብ በጣም ትልቅ ለውጥም ወደፊት እንድናይ የተሻለ ነገር ያመጣሉ ብለን እንድንመኝ ያደርገናል። ይሄንን ደግሞ የምንለው ከነበረው ታሪክ ተነስተን
በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል መምህርና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ የዶክትሬት ተማሪው አቶ ገብረ መድን ገብረ ሚካኤል የአዲሱን ፓርቲ አካሄድ በጎም ሆነ ደካማ ጎኑን ለመናገር ፕሮግራሙን በዝርዝር መመልከት እንደሚጠይቅ ገልጸው ከየቦታው ያነበቡትን ብጥስጣሽ መረጃዎች ተንተርሰው ግን የኢህአዴግ ችግር በዚህ ይፈታል የሚል እምነት እንደሌላቸው ተናግረዋል።
አጠቃላይ የኢትዮጵያ ችግር ሲተነትን የብሔር አደረጃጀት መኖሩ ለኢትዮጵያ ችግር ሆኗል የሚል ግንዛቤን አሳቢ ያለው ፓርቲ አሁን አዲስ አመራርና የተጠራው ፓርቲ በእኔ ግምት በኢትዮጵያ በብሔር መደራጀት የኢትዮጵያ እውነታን ያንጸባርቃል እንጂ ከኢትዮጵያ እውነታ ያፈነገጠ ነገር አይደለም። ስለዚህ የኢትዮጵያ እውነታ ተጋፍጠህ መስክር መስጠት ነው እንጂ ክደህ እና ርቀህ ሌላ መልክ ሰጠህ መሆን የለበትም ባይ ነኝ። የኢትዮጵያ ችግር የኢትዮጵያ አደረጃጀት የብሔር መካረር የብሔር ልዩነት የምናምን ልዩነት ብሎ የሚነሳ ፓርቲ ራሱ ለኢትዮጵያ ችግር ነው ባይ ነኝ። እንደዚያው የተቻኮለ ነው። የኢትዮጵያ አሁን ያለንበት ተጨባጭ ሁኔታ አንድ የሚሆን ፓርቲን አይደለም የሚፈልግ። እንዲያውም ግንኙነቱ የላላ የፓርቲውም የመንግስት መዋቅርም የላላ ግንኙነት ያለው ከማዕከል ይልቅ ለክልሎች ወይም ለብሔር ድርጅቶችም ስልጣን የሚሰጥ የተሻለ ስልጣንና ነጻነት የሚሰጥ የተወጠረውን ገመድ ማላላት የሚያስችል የፓርቲና የመንግስት አወቃቀር እንጂ በተለይ በተካሄደበት ችኮላ ስጋት ይበዛበታል። ከጥቅሙ ይልቅ ስጋቱ ይታያል።
በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰሩ መሰንበት አሰፋ ደግሞ አዲሱ ፓርቲ አገራዊ አንድነትን ጠብቆ ትክክለኛ ፌዴራሊዝምን ለማረጋገጥ ያለመ ጭምር በመሆኑ ለአገር ጠቃሚ ነው ብለው ያስባሉ።
ሀገራዊ ብሔራዊነትንና የብሔር ብሔረሰቦችነት እያንን ጠብቆ እንዲሄድ ከማድረግ አንጻር ከፍተኛ አስተዋጽኦ ይኖራል ብዬ አስባለሁ። ብዙ ሰው እንደ የኢትዮጵያን ፖለቲካ የሚታዘብ ሰው እንደሚያውቀው የብሔር ብሔረሰቦች ጥያቄ ብቻ ላይ ተቸክሎ የፖለቲካ ምህዳሩ በተለይ ሀገራዊ አንድነት መስራት ላይ ትልቅ ችግር እንደነበር ብዙ ሰዎች እኛም እንደ ብቻ ሳይሆን የምናስተውለው የውጭ ታዛቢዎችም ብዙ ጊዜ የሚያቀርቡት ሀሳብ ነው እና ሁለቱን አስታርቆ በመሄድ ላይ መልካም ነገር ይኖራል ብዬ አስባለሁ፣ ሚዛኑን አስጠብቆ። ምክንያቱም አንዱን ብቻ ትኩረት አድርገን ሌላውን ስንተው የፖለቲካ ሚዛኑንም ያዛባል እና በዛ ደረጃ አይካም ነገሮች ያመጣል ብዬ አስባለሁ። ሁለተኛው ብዙ ጊዜ የተነገረው እና ገብሶ ኢህአዴግ ያላደረገው የአጋር ፓርቲዎች ጉዳይ ነው። ትክክለኛ ህብረ ብሔራዊነትና ፌዴራሊዝም እንደምናወራ ከሆነ የእነዚህ ብሔራዊ ፓርቲዎች ወደ አዲሱ የፓርቲ አወቃቀር መምጣት የፖለቲካ ተሳትፎን ሀገራዊ አንድነትን ያጠናክረዋል ብዬ ነው ማስበው።
ፓርቲው መዋሀድ አለመዋሀድ ብቻ ሳይሆን በአጠቃላይ አገሪቱ አሁን ካለችበት ሁኔታ አንጻር ቅድሚያ ሊሰጠው የሚገባ ጉዳይ አይደለም የሚል አስተያየት የሚሰጡ አሉ። ረዳት ፕሮፌሰር መሰንበት ከዚህ የተለየ ሀሳብ ነው ያላቸው።
እንደውም አሁን ላነበብበት ምስቅልቅል እንደውም የሀገሪቱን የፖለቲካ የኢኮኖሚ አቅጣጫ ደግሞ ለማስተካከል የመጀመሪያው እርምጃ ነው ብዬ ማስበው። ይሄም የኢትዮጵያን ፖለቲካ ለሚታዘብ ኢህአዴግ በነበረበት የአምባገነንነት የከፍተኛ ሁኔታ የጭቆራን አምባገነንነት መንፈስ ብዙሀነትን ያለማስተናገድ እንዳልኩት ብሔራዊ ስሜቶችንና ሀገራዊ አንድነት ስሜቶችን ሚዛን ጠብቆ ያለመሄድ፣ እነዚህ አይነት ችግሮች አገሪቷን ወደ ከፍተኛ ምስቅልቅል ሁኔታ አምጥቷታል። ጥያቄው የሚሆኑ እንደውም ለእኔ ወቅታዊ ችግሮች ቢኖሩም ይህን ወቅታዊ ችግሮች እንደውም ለመፍታት በጣም የቀራ የፖለቲካ አቅጣጫ በማስቀመጥ መሪው ድርጅት ራሱ ያደግ የፖለቲካ አመራሩን በጣም ጠንካራ የሚያደርግበት ጠንካራ መሰረት ላይ አስቀምጦ የሀገሪቱን ዕጣ ፈንታ በተሻለ ሁኔታ የሚመራበትን መድረክ የፈጠረ ይመስለኛል።
አቶ ገብረአህመድን የኢህአዴግን ስም በመቀየር ብቻ ለውጥ ማድረግ ከሆነ በከፊል በዚህ ሀሳብ ይስማማሉ። ለውጡ የይዘትና ችግር ፈቺ ካልሆነ ግን የሚፈይደው ነገር የለም ባይናቸው። ዶክተር ብርሃኑ የዚህ ሁሉ ችግር ፈጣሪ ኢህአዴግ ካልፈረሰና በአዲስ ካልተደራጀ ምን ለውጥ አለ ይላሉ። አድማጮች በዚህ ጉዳይ ላይ ሰፋ ያሉ ውይይቶችን በሌላ ጊዜ እናስደምጣችኋለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ ይከፍላል። በመላው ኢትዮጵያ ከሚገኙ ትጉህ ዘጋቢዎቻችን መካከል አንዱ አዲስ ቸኮል ነው። በድሬዳዋ ከተማ በራስ ተነሳሽነት አቅም የሌላቸውን ስለሚመግበው ወስን ቢራቱ ነግሮን ነበር። በድጋሚ እናዳምጡ።
ወስን ቢራቱ ችግረኛ ተማሪዎች መርዳትን ከቤተሰቤ ነው የተማርኩት ይላል። ባላስም ቤቱ አሳልፎ እንደማያውቅ ካረጋውያን ወይም ከችግረኞች ጋር በጋራ እንደሚያሳልፍ አንዳንዴም ደም በመስጠት በሆስፒታል እንደሚያሳልፍ ነው የሚናገረው። ይህንን የበጎ አድራጎት ስራ ወደ ተማሪዎች እርዳታ እንዴት ሊቀየር እንደቻለ እንዴ ይናገራል።
ትምህርት ቤት ዳስ የሚባል ትምህርት ቤት አስተዳደሩ በሰጠው የትምህርት ቤት ትኩረት መስቀልም ቡና ዘመን የሚባል ትምህርት ቤት ሰራና እኔ ደግሞ የዜግነት ድርሻ አካባቢ መውጣት አለብኝ በሚል ትምህርት ቤቱ ላይ አስጠኝ በቀጥር ስለ ተማሪዎች ለዳዳ ተማሪዎች ብዬ አምስት አስተማሪዎች ቀጠርን። ደሞዝ እየከፈልኩኝ ከ2007 የጀመረ እስከ 2010 ግን 2009 ላይ ኢንፎርሜሽን ደረሰኝ። ወስን የዚህ ትምህርት ቤት አንተ ትምህርት ቤት ውስጥ አለ ናባክን ህጻናቶች ባንድራ ላይ ራስ አይበለወሩና ባንድራ ላይ ይወድቃሉ። ናባክን ሲቁርስ እንኳን ምችላቸው ሲባል ተነገረኝ። ቁርስ ላይ በጣም ተጨነቅን። 2009 ለብሮአራት ክረምላች ሰዎችም መፍላችን ሜርላንድ ምትኖር አንድ ወጋዩ ምትባል በጣም ኢትዮጵያን ምትወድ ዜጎቿን ምትወዳለችና ሜርላንድ ምትኖር እተይ ወጋዩ ትባላለችና ከሷ ጋር ወራን ሳወራለት በጣም ባስኬት በእንባ ተቀበልኳት ማለት ነው። ስለዚህ እሷ ከ2010 ጀመርኩኝ ዳታ የሚባል ትምህርት ቤት 110 ተማሪዎችን ጀመርን ያልን ያለ ከ2010-2011 7 ትምህርት ቤቱ ዛሬ 2012 ላይ መንግስት ውቅና ሰጥቶኝ 7 ትምህርት ቤት ላይ 500 ተማሪዎችን ጧጧት ቁርስ እየበላን በመርዳት ላይ እንገኛለን።
የተማሪዎች ምገባ ፕሮግራም ወራዊ ወጪው 46000 ብር ገደማ እንደሆነ የሚናገረው ወስን 17 ሰራተኞች እንዳሉትም ይናገራል። የገቢ ምንጩን በተመለከተ የሚለው አለ።
ካሁን ግለሰቦች የደረሱ አካሎች ወይም ግለሰቦች አንድ ግለሰብ ረድቶ ነው ለግል እስከ ሚኒስትሮች ናቸው ቤተክርስቲያኖች ናቸው አጋቢ ያርጉኝ ያለው። እስካሁን ግን 2011 ዕውቅናን ብንወስድ የድርጅቶች በጎ አድራጎት ብለን ዕውቅናን መስሎ እስካሁን ግን ከጎናችን የቆመ የትኛውም አካል የለም።
ቅድም ከውጭ ከአሜሪካ
ወጋየው አልኩ። እሷ በየወሩ አሁን ሰፖርት አድርግልኛለች። ቤተሰቤ ናት ከሜርላንድ ወጣችን ወጋየው እስካሁን በሷም ድጎማ ይተረግልን። እሷንና እኔ በመከታተልበት ቤተክርስቲያን የሚማገልግል በወር አንዴ ለይመኑ ደግሞ ሰፖርት ያደርጋል። ቤተክርስቲያን አብያተ ክርስቲያን ህብረት እናረጋባችሁ ቤተክርስቲያን ውስጥ ቁሳቁስንም ዘይቱንም ምናምን ያቀርቡልናል። ይሄ መስካሁን እንቅስቃሴ ያደርግ ማገልግል ቤተክርስቲያን የቪዲዮ አመስጋና ወንጌላዊት ህብረት ቤተክርስቲያን ይባላል። በየወሩ ለይመኑ ፈንድ ያደርጋል። የኔ ቤተሰብ እኔም በግሌ እንደዚሁ እህታችን ከውጭ ሜርላንድ እህታችን ወጋዬ ኃይሉ ትባላል እሷ የምታደርገው መስኮን እንቅስቃሴ ያደርግናል።
በአገር አቀፍ ደረጃ በተለይም በአዲስ አበባ ለሁሉም ተማሪዎች የምገባ ፕሮግራም የተጀመረ ሲሆን የድሬዳዋ አስተዳደር ግን ባለበት የበጀት እጥረት ይህን ማድረግ አልቻለም። በተወሰኑ የገጠር ቀበሌዎች ብቻ ነው ይህን ድጋፍ እያደረጉ ያሉት። በዚህ ረገድ ከተሞች ላይ ያለውን ክፍተት በመሸፈን ወስን ትልቅ ሚና እየተጫወተ ነው ይላሉ የትምህርት ቢሮ ኃላፊዋ ወይዘሮ ሙልካ መሐመድ።
ድሬዳዋ ተወላጆች ባለሀብቶችን በመጋበዝ ይህን ችግር እንዲደግፉን ለማድረግ ዘንድሮ ባገኘነው ተሞክሮ ቀጣይ አላህ ካለ ለመስራት ዝግጅት ላይ ነው ያለነው። ከዚህ ያለፈ ግን አሁን በግለሰብ ደረጃ የሚደግፉት በተለይ አሁን ወስን ብራቱ ከተማ ላይ አሁን 7 ትምህርት ቤት ላይ 500 ተማሪ ምገባ ያደርጋሉ። ይሄን የተለያዩ ምግቦች ቁርስ ላይ ለተማሪ የሚያቀርቡበት ሁኔታ ነው ያለው። እሱን ወደ 400 ተማሪ ደግሞ ያስጠናል መምህር ቀጥሮ ለዚህ ለምገባም ሰራተኛ ቀጥሮ ነው ይሄን ስራ በግለሰብ ደረጃ ያው ጓደኞቹና የተለያዩ አካላቶች ይደግፉታል። በዛ እሱ ይሄን ከሰራ እኛ እንደ ቢሮ ምን ማድረግ አለብን በሚል ለትራንስፖርት የሚያወጣውን ወጪ የተለያዩ ነገሮችን በመደገፍ እኛም በጋራ እየሰራን ያለነው እንደዚህ አይነት አካላትም የነሱንም ተመክሮ የነሱንም አሪያ ተከትለው ሌሎቹ መተው እንዲሰሩ አሁን እሱ በዛ ደረጃ ኖሮት አይደለም ከተለያዩ አካላት ድጋፍ ጠይቆ ድጋፍ ፈልጎ ይሄን ስራ ሲሰራ በጎ ፍቃድ በጎ ህሊና ይሄን ስራ ለመስራት ከዚህ የበለጠ ነገር የለም። ሰው ለመደገፍ ሰው መሆን ብቻ በቂ ነው። ስለዚህ ለዚህ ነው የሰራው። ከሱ በላይ ግን ሀብትም ያላቸው ቢያንስ አንድ ትምህርት ቤት ላይ ያሉት 100ም 200ም ተማሪ ቁርስ በልተው መማር የማይችሉት ህፃናት ወስደው ማስተማር የሚችሉ ቁርስ አብልተው ዩኒፎርም ደግፈው ማስተማር የሚችሉ ዜጎች አሉ። እነሱም ላይ መስራት ያስፈልጋል።
ወስን በቀጣይ ያገልግሎት አድማሱን ለሰፋ ያስባል።
በቀጣይ እንዲ ብሪሮ ላይ እንግዲህ 20 ምናምን ሺ በህፃናቶች በዚህ ችግር እንዳሉ መረጃዋል። እንግዲህ 5 ምርቶች ደግሞ 03 ቀበሌ ተመዝግቧል። ምስልናት የሚባል ትምህርት ቤት 50 ልጆች፣ ቁጥር 1 ሳቢያን 100 ልጆች፣ ገንደ ተስፋ እንዳሉ እንደምንላ ቡትጂና ጎረብ የሚባል ትምህርት ቤት 5 ምርቶች ተመዝግቧል። 300 ተማሪዎች ተመዝግበው በመጠባበቅ ላይ ያለ ነው። እነዚህ ተማሪዎች ግን በጉጡ እየተበቁ ነው። አቅሙ የለም። አቅሙ ቢለም ሁሉም እንግዲህ ያደረስም ይል ፍላጎት አለ። እንግዲህ መብት አስተዳደራል በጋዜጣም በፌም በፋናም በሬዲዮም በቴሌቪዥን እየዘገባል። ግን እስካሁን አጋርነታቸውን የገለጹም አካል ማንም የለምና የዘር ቦታ አይደለም፣ የሃይማኖት ቦታ አይደለም፣ የብሔር ቦታ አይደለም። ልጅ ናቸው፣ ነጋገርን ሊረከቡ ልጆች ናቸው። የማንም ጎሳ አይደለም፣ ዝበተ ብሔርን ለመግለጽ አይደለም፣ ሃይማኖትን ለመግለጽ አይደለም። እኛ ከመረዱን በፊት ግን መተው ጉብኝት ያርጉ እንደ ክብር አስተዳደሩ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌት ነው በሚል ነው ያስተላልፈን ያለውና አባካችሁም እናስተላልፈው መልእክት ከውጭም አረብ ሀገር ኢትዮጵያ ውጭም ያገራል ኢትዮጵያ ውስጥም ያለው ማንም ሊሳተፍበት የሚገባው ነው።
ሁሉንም ችግረኛ ተማሪዎች ተደራሽ ለማድረግ የሁሉም ርብርብ አስፈላጊ ነው ይላል ወስን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የቴክኖሎጂ ጉዳዮች በሚደመጡበት መሰናዷችን ሶልቪት ከሰኘው የቴክኖሎጂ ፈጠራ ውድድር ጋር በተያያዘ ቅሬታውን ስላቀረበ ወጣት አስደምጠናችሁ ነበር። ወጣት መልካሙ ታደሰ በፈጠራ ውድድሩ ላይ ከአጋሮቹ ጋር በመሆን አንደኛ ደረጃን ቢያገኝም ቃል የተገባልን 100 ሺህ ብር አልተሰጠንም የሚል ነበር ቅሬታው። ሙሉ ዘገባው ነው። ሶልቪት የተሰኘው የቴክኖሎጂ ፈጠራ ውድድር በየአመቱ የሚደረግ አዳዲስና የኢትዮጵያንን ህይወት ያቀናሉ ተብለው የሚታመኑ የፈጠራ ስራዎች የሚበረታቱበት መርሃ ግብር ነው። ከዘንድሮ አሸናፊዎች መካከል ቅድሚያ የተሰጠው ባለ 3 አውታር ማተም የሰራው HM3 የወጣቶች ቡድን ነው። መልካሙ ታደሰ የቡድኑ ተጠሪ ነው።
በጋራ ሆነን እየሰራ ነው። መልካሙ ታደሰ ይባላል። አንዱ የቲም አባል መንበሩ ዘለቀ፣ አንደኛው ደግሞ መልካሙ ፈቃድ የሚባል 3 የ2019 ወይም 2011 ኢትዮጵያ አቆጣጠር የ2011 ተመራቂዎች ነን። በመካኒካል ኢንጂነሪንግ ስፔሻላይዝ ያደረግነው ደግሞ መካኒካል ዲዛይን ነው። አድቫይዘራችን ደግሞ ሄኖክ መብራት ይባላል። በጣም ስማርት የሆነ አድቫይዘር ነው ያለን። እናም በግቢያችን ተማሪዎች የፕሮፌሽናል ፕሮብለም ፌስ ያደርጋሉ። በግቢያችን ብቻ ሳይሆን አጠቃላይ ኢትዮጵያ ያሉት ሙሉ ተማሪዎች ማለት ይቻላል ፕሮፌሽናል ለማድረግ ፕሮጀክታቸውን ወደ ሙከራ ለመቀየር የሚያግዝ ማሽን 3D ፕሪንተር የለም። ስለዚህ እኛ በአጭሩ ስራችን ለምን ይሄንን 3D ፕሪንተር በራሳችን ሎካሊ አቬሌብል ከሆኑ ማቴሪያሎች አንሰራን ብለን ተነስተን ነው የሰራ ነው። እና 3D ፕሪንተር ነው የሰራ ነው። በዛ ነው ያሸነፍ ነው።
ጽንሰ ሐሳቡ ለብዙ ሰዎች እንዲሁ በቀላል የሚገባ ጉዳይ አይደለም። ምንድነው የሚያደርገው? ከነባሩ ከሚታወቀው የማተሚያ መሳሪያ ወይንም የህትመት ስራ ለየት የሚያደርገው ነገር ምንድነው? መልካም እስቲ ትንሽ አስረዳን።
3D ፕሪንቲንግ ማለት በሶስት አውታር ማተም ማለት ነው። ሶስት አውታር ማተሚያ ነው የሚባለው በአማርኛው ሙሉ በሙሉ ሲተረጎም። እና ባለ ሁለት አውታር ማተሚያ ቀለም ነው ዝም ብሎ የሚቀባውና ቀለም እየቀባ ያትማል። ይሄ ባለ ሶስት አውታር ማተሚያ አንድ ነገር በሶስት አውታር ያስቀምጣል፣ ቁጭ ያደርግልና ማለት ራሱ ለማተም የተፈለገው ነገር እክቱን ራሱን ነው ቁጭ የሚያደርገው ማሽን። እና ወይም በሌላ አባባል ሌየር ባይ ሌየር ማኑፋክቸሪንግ ይባላል። እርስ በራሱ ላይ ሌየር አድ ያደረገ ነው ወደ ላይ የሚወጣው። ሶስተኛው አውታር ሁለተኛውን አውታር መድገም ማለት ነው።
መልካሙና አጋሮቹ ላስመዘገቡት ድል የ100 ሺህ ብር ሽልማት እንደሚሰጣቸው በተለያየ መገናኛ ብዙሃን ላይ መገለጹን በማስተዋወስ የተሰጣችሁን ገንዘብ ለምን አዋላችሁት ብለን ጠይቀን ነበር።
ይሄን ጥያቄ እንደጠየቅ ሁሉ አደራ ምን ነገር እቺኛውንም መልስ አብረ ይሄን ነገር ብሮድካስት ስታደርግ አብረ ብሮድካስት እንድታደርግ ፈልጋለሁና ይሄ ሶልቫይቲ ውድድር በጣም አይስ ነው። እኔ ነው ከእናንተም ጋር ከሌሎችም ዓለም ክፍሎች ጋር አስተዋውቆኛል። በጣም ጥሩ ነው። በዚህ መኮራበት ነው። እንደዛ ነገር ሊበረታታ ይገባል። በዚህ ወይ ሁለተኛ መንገድ ደግሞ እንደዛ ነገሮች አብዛኞቹ ኢንተርፕሪነር በጣም ብዙ ኢንተርፕሪነሮችን እየፈጠሩብን ነውና እኛ ፕሮቶታይፕ ሆነን ሌላው በእኛ ኢንተርፕሪነር እየሆነ ነው አብዛኛው ነገር ስናየው። አሁን ለዚህ ፕሮጀክት ተብሎ ብዙ ስፖንሰር የሆኑ አሉ። ለምሳሌ አሜሪካን ኤምባሲና ጃይካ እና አሁን ግን እኛ ሽልማቱ ተሰጥቷቸዋል ከተባለ በኋላ ከወረቀት ያለፈ ሌላ ምንም ሽልማት ለጃችን ይገባልን ነገር የለም። ዩኒቨርሲቲውም ራሱ ቃል ገብቷል። ባህር ዳር ዩኒቨርሲቲ ላይ ተመረቀና ባህር ዳር ዩኒቨርሲቲ ራሱ ሽልማለው ብሎ ቃል ገብቶ ነበር። ነገር ግን አምስት አንድ ማልሰጠንም። እንደገና ደግሞ ሶልቫይቲ ምንድዚሁ ምንድን ያደረገው 100 ሺህ ብር ተሽልማቸዋል ተብሎ በጃይካ በጃፓኑ ኤምባሲ አምባሳደርና በአሜሪካን ኤምባሲ በማይክ የ100 ሺህ ብር ያው የወረቀቱን ቼክ ትልቁን ካርቶኑን ከተቀበልን በኋላ ፕሮፖዛል ታስገባላችሁ ሲድ ፈንድ ነው ምናምን የተባለ ወደ ሌላ ምክንያት ተዞሮ ያው እስከዛሬ ምንም ነገር የደረሰን ነገር የለም።
የሶልቪትን የቴክኖሎጂ ፈጠራ ውድድር በዋናነት የሚያስተባብረው አይኮግላብ የተሰኘው በዘመናዊ የቴክኖሎጂ እንቅስቃሴዎች እየታወቀ ያለው ተቋም ነው። በኢትዮጵያ የአሜሪካ ኤምባሲና የጃፓን ዓለም አቀፍ ትብብር ለውድድሩ ድጋፍ ያደርግለታል። የአይኮግላብ ኃላፊ አቶ ጌትነት አሰፋ ሽልማቱ እስካሁን ድረስ ለአሸናፊዎቹ ያልተሰጠበትን ምክንያት ያስረዳሉ።
የ2019 የኮምፒቲሽን ውድድር እስካሁን አላለቀ። ፕራይዝ ይሸለማሉ። በሽልማቱ አይቀርም። የላስት ይር በ2018 የነበሩት ተሸልመው ወደ ስራ ገብተዋል። እና ምንድን ነው ዋነኛው ሪዝን የእሱ ችግር ምንድን ነው? ፕሮሲጀሩን መከተል ስላልፈለገ ነው። ፕሮሲጀሩ ምንድን ነው? ይሄ ፕራይዝ ቀጥታ ለሌላ አገልግሎት አይል የተሰጣቸው ፕራይዝ መፕራይዝ ሳይሆን እንደ ሲድ ፈንዲንግ ኢንቨስትመንት እንደ ሲድ ፈንዲንግ የተሰጣቸው ማለት ነው። አክሰስ የሚያደርጉት ብሩን ማይልስቶኖች ያስቀምጣሉ። ለምሳሌ ይሄን ብር ለምን አገልግሎት ነው የምጠቀመው የሚለውን ማይልስቶን ካስቀመጡ በኋላ በሶስት ወር በአራት ፌዝ ይከፍሉትና ያ ማይልስቶን ለምሳሌ ቃለ መግባት ሊሆን ይችላል፣ ሰው ለመቅጠር ሊሆን ይችላል፣ ቢሮ ለመከራየት ሊሆን ይችላል። በንደዚያት ማይልስቶን እነሱና አይኮድ እና ፈንድ የሚያደርጉ ድርጅቶች ቁጭ ብለን ያ ማይልስቶን ያስኬዳል ወደሚለው ነገር ከገባም በኋላ ያ ሲሰልኝ ይሰጣቸዋል። የባለፈው ዓመት ኤክስፒሪንስ 2018 ኤክስፒሪንስ በዚህ መሰረት አንደኛ የወጡት አሁን ያነት ወደ ፕሮዳክሽን ደረጃ የደረሱት ነገር አለ ማለት ነው። ከዚህ በፊት የነበሩ ኢትዮጵያ ውስጥ ያሉ ኮሚሽኖች ብዙዎቹ ምንድን ናቸው? ብሩ ይሰዷቸውና ልጆቹ ብሩ ለሌላ አገልግሎት የሚጠቀሙበት አይዲያውንም ግሮ አያደርግም። ምን እያደረጉ ይመጣሉ? በየፕሮጀክቶች ላይ እየሄዱ ለድርድር ላይ እየሄዱ ብር ብቻ መሰብሰቡ አይነት ነገር ለንግድ አይነት ነገር አድርገውታል ማለት ነው። እና ፕሮዳክታችንን ቀይረን ደግሞ ይሄ የሚሰጣችሁ ብር አክቹዋል ፕሮዳክታችን ራንድ ስቴጅ ማራመድ የሚያስችል ነገር መሆን አለበት ነው። ይሄ ሚስ ኮሚኒኬሽን ሚስ ኮንትራክት ኦፍ ኢንተረስት ነው።
አቶ ጌትነት አክለውም የተፈጠረውን አለመግባባት በያዝነው ወር ውስጥ ለመፍታት ተቋማቸው ጥረት እንደሚያደርግ ነግረውናል። አድማጮች ከጋቢና ቪኦኤ ጋር ናችሁ። አብራችሁን ስለሆናችሁም በጣም እናመሰግናለን። አሁን ደግሞ እስቲ ወደ ኪነ ጥበቡ ሰፈር እናቅና። ሉል ሸዋፈራው ከሁለት ሳምንታት በፊት በኬንያ በተደረገው የሌክ ኢንተርናሽናል የፊልም ፌስቲቫል ላይ በፈረንሳይኛ ቋንቋ በሰራው ፊልም ባለድል ሆኗል። ከኤደን ገረመው ጋር በሚያደርገው ቆይታ የኪነ ጥበብ ጉዞውን ያጋራናል።
አዲስ አበባ ዩኒቨርሲቲ ገብቶ ፖለቲካል ሳይንስ ነው ያጠናው። ሁለተኛ ዓመት ዩኒቨርሲቲ ተማሪ ያለ ካገኛቸው ጓደኞቹ ጋር አብዛኛውን ጊዜ የኢራን፣ የጃፓን እንዲሁም የድሮ ፊልሞች በማየት ጊዜ ያሳልፉ ነበር። እንደውም አብዛኛው ዩኒቨርሲቲ ትውስታው ያ እንደሆነ ይናገራል። በፊልምና በፈጠራ ስራ ፍቅር የተለከፉት ወጣቶች ተመርቀው ከዩኒቨርሲቲ እንደወጡ ለምን ካሜራ ይዘን እየቀረጽን ፊልም ስራን አንሞክርም ብለው የመጀመሪያ ስራቸውን መስራታቸውን አጫውቶኛል። የዛሬ እንግዳይ ልዑል ሸዋፈራው የፊልም ስራ ባለሙያና የዋግ ኢንተርቴንመንት መስራች ነው።
ሰሯቸው ፊልሞች እንደኛ ባላዶ ሲስተም ይባላል። የመናፍስት ጠቀሚ ብለን እንተረጉማለን። ስለ አዲስ አበባ ሶስታችንም ትልቅ ግንኙነት አለን ብለን እናስባለን ከአዲስ አበባ ጋርና ቀስ በቀስ ግን ያን የነበረው ግንኙነትና አዲስ አበባነት ትንሽ እየጠፋ መጣ። ሰባት ህዝብታ ማስቲስ ለምንድነው ስለሱ ማናወራው ስቲሱ ነገር እንጻፈው ተባለና ታሪኩ ምንድነው? የሆነ ሰውዬ አዲስ አበባ ነበር ተወልዶ ያደገው የማንነት ቀውስ ያጋጠመውና እሱን ነገር አዲስ አበባ ውስጥ ወክ ያደረገ ለጋር ሲደርስ አንበሳው ይታየዋል። አንበሳው የሆነ ነገር ይከሰከስበታል፣ የሆነ ትዝታ ያመጣበታል። ስቴዲየም ሲሄድ የሆነ ነገር ያለ የሆነ ትዝታ ይከሰከስበታልና በዛ ውስጥ የዛን ሰውዬ የማንነት ቀውስ ምንዳስስበት ፊልም ነበር። እና በጣም ያው ሁሉ ግዜ ጭንቅላታችን ውስጥ ነበር ፊልም መስራት እንደምንፈልግ፣ ግን ያው ምንም አይነት ትምህርት ስላልነበረ በዛ አንድ አመት ውስጥ ራሳችንን በፊልም ስራ ሂደት ውስጥ አገኘነው። ከዛም ራሳችንን እንዴት ማሻሻል እንዳለብንም የተማርነው ያን ጊዜ ነው። እሱ ላይ ፕሮዲውሰር እና ፕሮዳክሽን ማናጀር ነበርኩኝ፣ የአክሽን ማናጀር ነበርኩኝ። የመጀመሪያ ፊልማችን ይሄ ነበር።
መቼ ተወለድሽ? ከየት ነው የጀመረው ታሪክሽ? አንቺ ነገስታቱ መናገሻ ሸገር ኮረዳይቱ።
ከመጀመሪያ የሙከራ ፊልሙ በኋላ የማስታወቂያ ቢሮ ሲሰራ ቆይቶ ከሁለት አመታት በኋላ ደግሞ በድጋሚ ወደ ፊልሙ ዓለም ተመልሷል።
ሁለተኛ ፊልሙ ዳንዲላይንስ ይባላል። ይገላ ነው ቆይቷል። ፊልሙ 2017 ላይ ነው መቅረጽ የጀመርኩት። ፊልሙን አለቀ ተቀርጾ ግን አሁንም ተቀምጧል። ቀስ ብዬ ጨርሰዋለሁ ብዬ ነው ማስበው። ይመስለኛል በጣም ፐርሰናል የሆነ ታሪክ ስለሆነ ይመስለኛል እንደ ጸሐፊና እንደ አዘጋጅ የሰራሁት ነው። ሁለተኛ የኛ የቴሌቪዥን ድራማ ላይ የመጀመሪያው ሲዝን ላይ ጸሐፊና ስክሪፕት ኤዲተር ነበርኩኝ። አራተኛው ፊልም ደግሞ ፕሉም ብላንሽ በፈረንሳይኛ፣ በእንግሊዝኛ ደግሞ ዋይት ፌዘርስ የሚል ፊልም አሁን እዚህ ኬንያ መጥቼ ተወዳደርኩበት ፊልም ማለት ነው። ቡርኪና ፋሶ ሄጄ ነበር የሰራሁት። ይህ ፊልም የተሰራው የሲኒ ፋብሪክ የሚባል ትምህርት ቤት ናቸው። አላማው የተለያዩ ሀገር ያሉ ወጣት ፊልም ሰሪዎችን አንድ ላይ ሰብስቦ ወደ ተለያየ ሀገር ልኮ ስለማያውቁት ቋንቋ፣ አካባቢና ባህል ውስጥ ሆነው እንዴት ነው አንድ ፊልም መስራት የሚችሉት ነበር እና በዚህ መሰረት እኔ በጎተ ኢንስቲትዩት እዚህ ፕሮግራም ታጭቼ ስሜ ገባ ማለት ነው። ነው አሌ የሚባል ቦርኪና ፋሶ ዋጋዱጉ ከተማ የሚኖር የአስር አመት ልጅ ላይ ነው። እና ይሄ የአስር አመት ልጅ በአካባቢው የሚገኝ የሃይማኖት መሪዎች መጥፎ መንፈስ እንዳለበት ይነገራቸው እና ቤተሰቦቹ እና ፊልሙ ይህንን ልጅ ከዚህ ነገር ለማውጣት የሚደረግን ጥረት የሚዳስስ ነው ማለት ነው። እና ይህ ፊልም ብዙ ቦታዎች ታይቷል። ጽፍ ያለው እና ዳይሬክት አድርግ ያለው ወይም አዘጋጅቻል የሰዎችን ሸሸጉ ወይም የማይታዩ ብዙ ጊዜ ማትኮት የማይሰጡባቸው የሰውን ማንነት መዳሰስ ደስ ይለኛል።
ሙሉ በሙሉ በፈረንሳይኛ የተሰራው ይሄ ፊልም በኬንያ በሚገኘው በሌክ ኢንተርናሽናል ፓን አፍሪካን ፊልም ፌስቲቫል ላይ በአፍሪካ የባህል ጉዳዮች ስራ የተሰራ ልዩ ፊልም በሚል ዘርፍ አሸናፊ ሆኗል።
Maybe I know you're
አብረን ስላመሸን ደስ ብሎናል አድማጮቻችን። በቅርቡ በመንጀምረው ልዩ የመዝናኛ መርሃ ግብር እንገናኛለን። መልካም ሳምንት ማክተም ይሁንላችሁ። ተናደሩ።